ይህ የምስራች ድምጽ ነው። በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ሬዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ አሁን ይጀምራል። ለዛሬ ምሽት የተዘጋጀው ፕሮግራም ከኦሪት ዘፍጥረት ከምዕራፍ 1 ቁጥር 1 ይሆናል። ቦታውን ላበበለቃለሁ።
እንደምን አመሻችሁ። እግዚአብሔር አምላካችን ያለፉትን ቀናት ሁሉ በሰላም ውስጥ ጠብቆን እንደገና ደግሞ ከቃሉ ማድ ሊመግበን እነሆ በራዲዮናችን ዙሪያ አንድ ላይ ሰብስቦናል። በእያላችሁበት ስፍራ ሆናችሁ ሰላምታዬን ተቀብላችሁ ለሰላምታዬ ማጸፈታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። ዛሬ እንግዲህ እነሆ የኦሪት ዘፍጥረት መግቢያውን በሁለት ተከታታይ ትምህርት ከተመለከትን በኋላ ዛሬ ኦሪት ዘፍጥረት ምዕራፍ 1ን አንድ ላይ እንጀምራለን ማለት ነው። አስተማሪው ጌታ መንፈስ ቅዱስ ነው። እግዚአብሔር ፍጥረታትን እንዲያድርጎ እንዴት እንዳስዋበ፣ እግዚአብሔር አምላካችን እንዴት አድርጎ ሁሉን ነገር በስርዓቱ እንዳዘጋጀ ደግሞ በጌታ መንፈስ ቅዱስ መሪነትና አስተማሪነት ከዚሁ እንማራለን። ዝማሬ ብንጋብዛችሁስ?
የደን ልማቱ የገደል ስርገቱ የወንዝ ርዝመቱ የቀላይ ውበቱ የቆንጆ ገጽታው የቦታ ከፍታው የባህር ጥልቀቱ የሜዳ ስፋቱ እኛ ምናመልከው መሰረቱ እንደ ድንቅ አምላክ ነው እኛ ምናመልከው እንደ ምን ኃያል ነው እኛ ምንሰግድለት የኃይሉ ጉልበት የፍጥረት መሠረት የሽቱ ማዛው የሙዚቃ ቃናው የለምለም እርካታ የመዝናኛ ቦታ የመፋቀር ወዙ የትዳር ማገዙ የፍጥረት ድምቀቱ የሰማይ ርቀቱ እኛ ምናመልከው መሠረቱ እንደ ድንቅ አምላክ ነው እኛ ምናመልከው እንደ ምን ኃያል ነው እኛ ምንሰግድለት የኃይሉ ጉልበት የፍጥረት መሠረት።
ደረጀ ከበደ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውን ይባርክ ያገልግል እያል ወደ ለቱ ጸሎታችን እናልፋለን። እናመስግን። አቤቱ እግዚአብሔር አባታችንና አምላካችን ሆይ፣ ዛሬ ደግሞ ልትናገረን ልታስተምረን ነው ያለማትን አፈጣጠር ደግሞ ልታሳየን በቃልህ ዙሪያ ሁላችንንም ስለሰበሰብከን እናመሰግንሃለን። ይህንን እድል ያዘጋጀህልን አንተ ነህ እግዚአብሔር ሆይ፣ ስለዚህም ሁሉ እጅግ አድርገን እናመሰግናለን። በዚህ እድል ውስጥ ደግሞ ያልተካተቱ በጨለማ ዓለም ውስጥ የሚዳክሩትን ወገኖቻችንን እግዚአብሔር አምላኬ እንድታስባቸውና ወደ ብርሃን ወደ እውነትም እንድታመጣቸው በዚህ ሰዓት ወደ አንተ እንጸልያለን። ጌታ መንፈስ ቅዱስ አስተማሪውን ልከህ ደግሞ እንድትናገረን እውነትህንም ሥራህንም ወደ ማወቅ ደረጃ ደግሞ እግዚአብሔር ሆይ ከፍ እንድታደርገን እንለምንሃለን። ስለ ሰማን ክብር ለስሜ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ ባለፈው ክፍለ ጊዜ ጥናታችን በተከታታይ ስለ ኦሪት ዘፍጥረት መግቢያ ስንመለከት ነበር። ዛሬ እንግዲህ ዘርዘር ያለውን ሁኔታውን ደግሞ ወደ ውስጥ ጠልቀን በጌታ መንፈስ ቅዱስ አስተማሪነት ከምዕራፍ 1 በመነሳት እንመለከታለንና እስቲ እንደተለመደው ሁሉ መጽሐፍ ቅዱሶቻችሁንና መጻፊያ ደብተሮቻችሁን አዘጋጅታችሁ ኦሪት ዘፍጥረት ምዕራፍ 1ን ክፈቱ። የዚህ የኦሪት ዘፍጥረት ምዕራፍ 1 አብያ ሐሳቡ የዓለማት መፈጠር፣ ፈጠን ፈጠን በሉ፣ የዓለማት መፈጠር በመጀመሪያ ቀን እግዚአብሔር ብርሃን ይሁን አለ። በሁለተኛው ቀን እግዚአብሔር ጠፈርን ለየ። በሦስተኛው ቀን እግዚአብሔር ውሃው ባንድ ስፍራ ይሰብሰብ ስለማለቱ ደረቁም መሬት ይገለጥ ብሎ ስለመናገሩ ምድር ዘርን የሚሰጥ ቡቃያ ስለማብቀሏ በአራተኛው ቀን እግዚአብሔር ፀሐይ ጨረቃንና ከዋክብትን ስለመፍጠሩ በአምስተኛው ቀን እግዚአብሔር የባህር እንስሳትንና የሰማይ አዋፍትን ስለመፍጠሩ እንዲሁም በስድስተኛው ቀን እግዚአብሔር ሰውን ስለመፍጠሩ እንመለከታለን። ስለዚህም የዚህ የምዕራፍ አንድ አብይ ሐሳቡ ምንድነው ማለት ነው? ስለ ዓለማት መፈጠር የሚሊዮን ዓለም ማለት ነው። የምዕራፍ አንድ አብይ ሐሳቡ የዓለማት መፈጠር ወይ ማፈጣጠር የሚል ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይህንን በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ውስጥ ታገኛላችሁ። ይህ የማያወላውል አርፍተ ነገር ቢሆንም በዚህ በምንኖርበት ዘመን ብዙ ተቃውሞ እየደረሰበት ነው። ማንን? እግዚአብሔር ሰማይና ምድርን ስለመፍጠሩ የሚያወሳው በዚሁ መጽሐፍ ወደፊት ከምንመለከታቸው ከሰውና ከእንስሳት መፈጠር ውጪ ስለ ፍጥረታት የሚነግረን ይህ ቁጥር ብቻ ነው። ይሁን እንጂ ይህ የፍጥረት ታሪክ በጣም እጥር ምጥን ያለ መሆኑን አምናለሁ። ስለ ፍጥረታቱ አፈጣጠር ሁኔታ እግዚአብሔር የገለጠልን በጣም ባጭሩ ነው ወገኖቼ። እዚህ ላይ ይህን ክፍል የሰጠን ለምንድን ነው? የጻፊው ወይም የደራሲውስ ዓላማ ምን ነበር? ዓላማው የተለያየ ሳይንሳዊ ምርምርን ሊያስተምረን ነውን? የሚሉ አንዳንድ ጥያቄዎች መነሳታቸው አይቀርም። ስለ ፍጥረታት አፈጣጠር መጽሐፍ ቅዱስ የሚያቀርበውን ዘገባ በተመለከተ ብዙ ክርክርና ንትርክ ተነስቷል። ከጥቂት ዓመታት በፊት የካሊፎርኒያ በአሜሪካ ሀገር ማለት ነው ትምህርት ቦርድ ስለ ፍጥረታት አፈጣጠር መጽሐፍ ቅዱስ የሚሰጠው ገለጻ በትምህርት ቤቶች ሳይንስ መማሪያ መጽሐፍት ውስጥ እንዲካተት በድምጽ ብልጫ አሳልፎ እንደነበር የሚታወስ ነው። እውነቱን ለመናገር በበኩሌ ይህ የካሊፎርኒያ የትምህርት ቦርድ ያሳለፈውን ውሳኔ አልቀበለውም። የኔ ትልቁ ስጋት ወገኖቼ መጽሐፍ ቅዱስ ለፍጥረታት የሚሰጠው ገለጻ በሳይንስ መማሪያ መጽሐፍት መካተቱ ሳይሆን የአስተማሪዎቹ ጠባይ ወይም ማንነት ነው። መጽሐፍ ቅዱሳዊውን የፍጥረት ገለጻ ማስተማር የሚችሉ በቂ እውነተኛና በመጽሐፍ ቅዱስ ትምህርት ተኮትኩተው ያደጉ መምህራን በየትምህርት ቤቱ ፈጽሞ የሌሉን ስለመሆኑ ነው። አዎ እስቲ እናንተ አስቡ። አንድ በእግዚአብሔር ቃል ውስጥ ተኮትኩቶ ያላደገ፣ በእግዚአብሔር ቃል ያልታጠቀ፣ ውስጡ በእግዚአብሔር ቃል ያልተሞላ መምህር በትምህርት ቤት ውስጥ ቆሞ ስለ ፍጥረት አጀማመር ወይም ስለ እግዚአብሔር ቃል መጽሐፍ ቅዱስ ሲያስተምር ይታያችሁ። የፍጥረታት አጀማመርን በተመለከተ ከሌሎች ጉዳዮች ይልቅ ብዙ አወዛጋቢ ጭቅጭቅ ተደርጓል። ብዙ መላምቶችም ተሰንዝረዋል። ይሁን እንጂ ሁሉም ወገኖች የሚስማሙበት አጠቃላይ ስምምነት ላይ ግን መድረስ አልተቻለም። ከየአቅጣጫው የሚሰማው የሰዎች ጫጫታ የእግዚአብሔርን ድምፅ የዋጠ ይመስላል። በዘመናችን ሁለት ጽንፈኛና አክራሪ አስተያየቶችን እየሰማን እያየንም ነው። አንደኛው ቡድን ሳይንቲስቶችን ያካተተ ሲሆን ፍጥረት ያላንዳች ፈጣሪ በአዝጋሚ ለውጥ ወይም በኢቮሉሽን እንደተገኘ ያስተምሩናል፣ ይነግሩናል። ይህ የብዙዎቻችንን አእምሮ ያደነዘዘ ነው። ፍጥረት ያላንዳች ባለቤት፣ ያላንዳች ፈጣሪ እንዲሁ በአዝጋሚ ለውጥ ተገኘ እያሉ ይወተውቱናል። አዎ ከሥነ ሕይወትና ከፍልስፍና ያሰባሰቡት መረጃ አጥጋቢና አስተማማኝ እንደሆነ ሊያሳምኑንም ይሞክራሉ። ይህ ብዙዎቻችንን አስደንቆናል፣ አስገርሞናል። ሁለተኛው ቡድን ደግሞ ወጣት ኩሩና ልበ ሙሉ የሥነ መለኮት ምሁራንን የሚያካትት ነው። እነዚህ ቡ የሥነ መለኮት ምሁራን እግዚአብሔር ነገሮችን እንዴት እንደፈጠረ ሙሉ በሙሉ እንደ ተረዱ ያስባሉ። ሳይንስና መጽሐፍ ቅዱስን ለማስማማት በአንዳንድ ርዕሰ ጉዳዮችና ሕገ ነቢቦች ላይ ንግግር ያደርጋሉ። መጻሕፍትን ይጽፋሉ፣ ምሁራዊ ጥናቶቻቸውንም ያቀርባሉ። ከራሳቸው ጋር ሲያወዳድሯቸው ባለፉት ዘመናት የነበሩት ታላላቅ የመጽሐፍ ቅዱስ ምሁራን ዕውቀት ጎደሎና ዘመናዊነት የጎደለው መስሎ ይታያቸዋል። እንዲያውም ኋላ ቀር አስተሳሰብ ነው ይላሉ። ወደዚያ ሊጥሉትና ሊያሽቀነጥሩትም ይዳዳቸዋል። አልፎ ተርፎም በንቀትም ይመለከቷቸዋል። እነዚህ ወገኖች እግዚአብሔር በመጨረሻ ለኢዮብ በተገለጠለት ጊዜ የተናገረውን በማስተዋል ቢያደምጡ እንደሚጠቅማቸው አስባለሁ አምናለሁ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ተናገር በማለት ነበር እግዚአብሔር ኢዮብን የጠየቀው። ኢዮብ 38 ቁጥር 4ን ቢመለከቱ እጅግ ይጠቅማቸዋል። በሌላ አነጋገር ወገኖቼ ስለ ፍጥረት ዓለማት አጀማመር እንደምታውቅ ታወራለ። ሌላው ቀርቶ ግን ምድርን በመሰረትኩ ጊዜ አንተ ራስህ የት እንደነበርክ እንኳን አታውቅም ማለቱ ነበር እግዚአብሔር ለኢዮብ። ይህ ዓለም እንዴት እንደተፈጠረ ብዙ መላምቶች ቀርበዋል። ይሁን እንጂ ሁሉንም በሁለት ምድብ ብቻ ማካተት ይቻላል። የመጀመሪያው ምድብ እግዚአብሔር ዓለማትን ፈጠረ የሚለው ሲሆን፣ ሁለተኛው ምድብ ግን ነሲባዊ አነጋገር ነው። ሁሉም ሕገ ነቢቦች ከእነዚህ ሁለት ክፍፍሎች አይወጡም። በዘመናችን ያለው የአዝጋሚ ለውጥ ሕገ ነቢብ ወይም ኢቮሉሽን በውስጡ ብዙ ሕገ ነቢቦችን ይይዛል። ባለፉት ዘመናት የነበሩ አሁን በዘመናችንም ያሉ አንዳንድ ስመጥር ሳይንቲስቶች የአዝጋሚ ለውጥ ሂደትን ሕገ ነቢብ በፍጹም እንደማይቀበሉ እናውቃለን። ወደፊትም እንደዚሁ እንደሚቀጥሉ እናስባለን እናምናለንም። ስለዚህም የአዝጋሚ ለውጥ ሂደትን ግምታዊ አነጋገር 2+2=4 እንደምንለው እርግጠኛ ሆነን መናገር አንችልም ማለት ነው። ሌላው ደግሞ በዘፍጥረት ምዕራፍ 1 የምናገኘው እግዚአብሔር ፍጥረታትን እንደፈጠረ የሚናገረው ታሪክ ሲሆን ልንቀበለው የሚገባንም በእምነት ነው። እግዚአብሔር ከሰዎች የሚጠብቀውም ይህንኑ ነው። የዕብራውያን መልእክት ጸሐፊ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ዕብራውያን ምዕራፍ 11 ከቁጥር 1 እስከ 3 ያለውን ልብ ይሏል። ይሁን እንጂ ከባዶ ነገር እንዴት አንዳች ነገር ሊገኝ ቻለ የሚለው ጥያቄ ዛሬም ቢሆን አጥጋቢ መልስ ሳያገኝ አብሮን እየኖረ ነው። ውድ አድማጬ ሆይ መልስ ይሆናል ብለህ የምታስበው ላይ የምትደርሰው በእምነት ወይም በመላምት ወይም እንዲሁ በግምታዊ አነጋገር ነው። ግምታዊ አነጋገር ወይም መላምት ደግሞ ሳይንሳዊ እውነታ አይደለም። እግዚአብሔር በሙሴ አማካይነት ተጠቅሞ የዘፍጥረት መጽሐፍን እንዲጽፍ አድርጓል። የዘፍጥረትን መጽሐፍ ሲጽፍልንም ዓላማው ስለ ፍጥረት ሳይንሳዊ ገለጻ ወይም ማብራሪያ ሊያስተላልፍልን አይደለም። ጳውሎስ ደግሞ ስለ ቅዱሳት መጻሕፍት ዓላማ ሲናገር የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ነበር ያለው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ያለውን ይመለከቷል። የቅዱሳት መጻሕፍት ዓላማ በጽድቅ ላለው ምክር ነው። የተጻፈው ሳይንሳዊ አገላለጽን እንዲያስተምረን አይደለም። ሰው ከእግዚአብሔር ጋር ሊኖረው ስለሚገባው ኅብረት፣ እግዚአብሔር ከሰዎች ስለሚጠብቀው ነገርና ደህንነትን እንዲያገኝ ከተፈለገ ሰው ማድረግ ያለበትን እንዲያመለክተን ነው ይህ መጽሐፍ የተጻፈው። እድን ዘንድ ምን ማድረግ ይገባኛል የሚለውን በዘፍጥረት መጀመሪያ ገጽ ላይ መጽሐፍ ወገኔ ሆይ ትችላለህ አሁኑ ነው። እውነቴን ነው የምልህ። እስቲ አንድ ጥያቄ ልጠይቅ። ፍጥረታትን እንዴት እንደፈጠረ እግዚአብሔር ሳይንሳዊ ገለጻ ቢሰጥ ኖሮ በሙሴ ዘመን የነበሩ ሰዎች መረዳት ይችሉ ነበርን? ሌላው ቀርቶ አሁን ባለንበት ዘመን እንኳ ሳይንሳዊ ገለጻዎችን መረዳት የምንችል ስንቶቻችን ነን? መጽሐፍ ቅዱስ የተጻፈው ለተማሩ ፕሮፌሰሮች ሳይሆን በየትኛውም አገርና ጊዜ ለነበሩ ተራ ሰዎች ጭምር መሆኑን ከቶ መዘንጋት የለብንም። በሙሴ ዘመን በነበረው ሳይንሳዊ አስተሳሰብ ጠስፎ ቢሆን ኖሮ፣ ልብ በሉልኝ፣ በሙሴ ዘመን በነበረው ሳይንሳዊ አስተሳሰብ ይህ መጽሐፍ ቅዱስ ተጽፎ ቢሆን ኖሮ ዛሬ ተቀባይነትን አያገኝም ነበር። ስለዚህም ፍጥረታትን አስመልክቶ ለሚነሱ ጥያቄዎቻችን መልስን ይመልሳሉ የሚላቸው አያሌ አስተሳሰቦችን የሰው ልጅ ሲያቀርብ ኖሯል። ዛሬም ቢሆን የተለያዩ መላምቶች እየተሰነዘሩ መልስ ይሆናሉ እየተባሉ በየትምህርት ቤቱ በየመጽሐፉም እየተነገሩ እየተጻፉም እየሰማንም እያነበብንም ነው። አንደኛው አስተሳሰብ መላና ግምት ላይ የተመሰረተ የሐቅ ተጻራሪ ነው። በጣም የሚገርመው ደግሞ ብዙ ሰዎች ይህን ያስተሳሰብ ዘርፍ መቀበላቸው ነው። አንዳንዶች ደግሞ ፍጥረት የተገኘው እንዲሁ ራሱ በራሱ ነው ይላሉ። ይገርማል። እዚህ ላይ ማስታወስ ያለብን መጽሐፍ ቅዱስ የሚነግረን ፍጥረት እንዲሁ ከባዶ የተገኘ ቢሆንም በዚሁ አያቆምም። ፍጥረትን ካለመኖር ወደ መኖር ያመጣው አስተውሉ፣ ፍጥረትን ካለመኖር ወደ መኖር ያመጣው እግዚአብሔር መሆኑን በማያወላውል ቃል አስረግጦ መጽሐፍ ቅዱሳችን ይናገራል። ሌላው አስተሳሰብ ደግሞ ዓለማት ከዘላለም እስከ ዘላለም የነበሩ እንጂ ምንም ጅማሬ የላቸውም ይላል። አራተኛው ያስተሳሰብ ዘርፍ ምንም እንኳን ፍጥረታት ፈጣሪ እንዳላቸው ቢቀበልም እንዴት እንደተፈጠረ ለማስረዳት በሚያደርገው ሙከራ እንደገና በብዙ ክፍሎች ይከፈላል። በተለያየ የታሪክ ወቅት የነበሩ ሰዎች ስለ ዓለማችን አፈጣጠር የተለያዩ አስተሳሰቦችን ማቅረባቸው ይታወቃል። የሃርቫርድ ምርምር ማዕከል ዳይሬክተር የነበሩት ዶክተር ሃርሎው ሼፕሊ እንዲህ ብሎ ነበር፣ ከእውቀት አይነት ስፋትና ጥልቀት ጋር ሲነጻጸር ያወቅነው በጣም በጥቂቱ ነው። ይሁን እንጂ ገና በጨለማ ውስጥ ስላለው ስለማናውቀው ነገር አንፈራም ወይም ተረት መሰል አስተሳሰብን አንቀበልም። እኔ እስከማውቀው በብዙ ሁኔታዎች ምክንያታዊ ነገሮችን በድፍረት ተቀብለናል። ያም ሆኖ ከምናውቀው ይልቅ የማናውቀው እጅግ እንደሚበልጥ እናውቃለን ነበር ያሉት። በሌላ አነጋገር ወገኖቼ ስለምንኖርበት ምድር አጀማመር ያለን አስተሳሰብ ወይም አመለካከት በጣም ውሱን ነው ማለታቸው ነው። የፔንሲልቫኒያ ዩኒቨርሲቲ ከፍተኛ ባለሥልጣን ለሆኑት ለዶክተር ሎለርን አይስሊ ስለ ፍጥረታት አጀማመር ገለጻ እንዲሰጡ ለቀረበላቸው ጥያቄ ስለ መንፈሳዊ ነገሮች እንደማናውቁሉ ስለ ቁስ አካል ያለንም እውቀት ገና በእንጭጩ ነው። ስለዚህም አሁን ባለን እውቀት አንጻር አንደኛውን አስተሳሰብ ከሌላው የተሻለ እንደሆነ ማሰቡና ማቅረቡ አስተዋይነት የጎደለው ይመስለኛል። የሰው ልጅ በአዝጋሚ ለውጥ ሂደት አማካይነት አሁን ያለበት ደረጃ ላይ መድረሱ ሊካድ የማይቻል እውነት ነው። ይሁን እንጂ አሉ ዶክተር ሎረን፣ ይሁን እንጂ ለእነዚህ ውጫዊ ክስተቶች ምክንያት የሆናቸውን ጉዳይ ግን አናውቅም። ለጥያቄያችሁ አጥጋቢና የተሟላ መልስ ልሰጣችሁ ብችል ኖሮ ደስ ባለኝ ነበር። ይሁን እንጂ አለማወቄን ለመሸፈን የምጠቀምባቸው ትልልቅ ቃላት እኔንም ሆነ እናንተን አይጠቅመንም በማለት ነበር የመለሱት። በአንድ ወቅት ከአንድ መጽሐፍ ያነበብኩት መጣጥፍ የሰው ልጅ የፍጥረት ዓለምን አጀማመር ምስጢር ለመፍታት እንደተቃረበ የሚናገር ነበር። መጽሔቱ የተጻፈው እንደ አውሮፓውያን አቆጣጠር በ1961 ዓ ም ቢሆንም እስካሁን ድረስ ምንም አዲስ ነገር አልሰማንም። ሕይወት እንዲሁ በአጋጣሚ ተገኘ ስለሚለው የአዝጋሚ ለውጥ አስተሳሰብ ባዮሎጂስቱ ማለትም የሥነ ሕይወት ምሁር የሆኑት ኤድዊን ኮንክሊን እንዲህ ብለው ነበር፣ ሕይወት እንዲሁ በአጥጋሚ ተገኘች ማለት አንድ ከፍተኛ መዝገበ ቃላት ፊደሎቹ በአጋጣሚ ተስተካክለው በአጋጣሚ ታተሙ የማለት ያክል ነው ብለዋል። አይገርማችሁምን ወዳጆቼ? ይህን የተናገሩት ራሳቸው እውቁ ሳይንቲስት መሆናቸውን ከቶ መዘንጋት የለብንም። ስለ ፍጥረታት ዓለም አጀማመር የሥነ ፈለክ ተመራማሪዎች ሦስት የአስተሳሰብ ዘርፎችን ያቀርባሉ። ከእነዚህ የመጀመሪያው የፍጥረት ዓለም ያለምንም ማቋረጥ ከጥንት ጀምሮ ነበር የሚለው ሲሆን ሳይንቲስቱ ዶክተር ዊሊያም ኤ ባውም ስለዚህ አስተሳሰብ ዘርፍ ሲናገሩ እንዲህ ብለዋል፣ ፍጥረት ሁሉ ጅማሬም ፍጻሜም የለውም የሚለው አስተሳሰብ ጊዜ ያለፈበት ይመስላል። በዘመናችን ያሉ ሳይንቲስቶች የሚስማሙት ከቢሊዮን ዓመታት በፊት አንድ ፍንዳታ ተፈጠረ፣ ከዚያም ፍጥረት ዓለም ተገኘ በሚለው አስተሳሰብ ነው ሲሉ ተናግረዋል። ያዝጋሚ ለውጥ ሂደትን ትክክለኛነት ለማረጋገጥ ስለተደረገው ሸፍት ምናልባት አንዳንዶቻችሁ ሳሰሙ እንደማትቀሩ ገምታለሁ። የሰው ልጅ የፍጥረት ዓለምን ሚስጥር መፍታት የሚችልበት ዋዜማ ላይ መሆኑን ቢነግረንም እስካሁን ወገኖቼ ምንም አዲስ ሐሳብ አልሰማንም። ስለ ሰው አፈጣጠር ሌሎች ገለጻዎችም ተሰጥተዋል። በቴክሳስ የባዮሎጂ ረዳት ፕሮፌሰር የሆኑት ዶክተር ሎረንስ ዲሎን የሰው ልጅ የተገኘው ከእንስሳት ሳይሆን ቡናማ መልክ ካለው የባህር ተክል ነው የሚል አቋም አላቸው። አንዳንድ ጊዜ ስለ ሰው ልጅ አፈጣጠር የሚቀርቡ መላምቶችና ግምቶች አስቂኝ ናቸው። ከብዙ ዓመታት በፊት ያነበብኩት አንድ በጣም ታዋቂ መጽሔት እንዲህ ይላል፣ ሕይወት በዚህ ምድር እንዴት እንደተጀመረ ላያሌ ምዕት ዓመታት የጦፈ ክርክር ሲደረግ ቆይቷል። ከምንጊዜውም በተሻለ ሁኔታ አሁን ምስጢሩ ተደርሶበታል ሲል ያትታል። የሚገርመው ግን እስካሁን ድረስ መልሱን ወይንም ደግሞ ቢያንስ የማበረታቻ ሐሳብን መስማት ነበረብን፣ ግን እንደዚያ አልተደረገም። ሕይወት ያለ አንዳች ፈጣሪ በአዝጋሚ ለውጥ ሂደት ወይም ኢቮሉሽን ነው የተገኘው የሚለው አስተሳሰብ ራሱ ብዙ ክፍልፍሎች አሉት። ይሁን እንጂ እውነት ወይም የተረጋገጠ ለመሆኑ አንዱም እንኳ በቂ ማስረጃ ማቅረብ አልተቻለም። ዛሬ ልጆቻችን በማስተማር ላይ ያሉት መምህራን ኮሌጅ በነበሩበት ጊዜ ይህንን አመለካከት ብቻ ነው የተማሩት። ስለሆነም ከዚያ አመለካከት ውጭ ላለ አስተሳሰብ ቀና ልቦና እንዳላቸው እጠራጠራለሁ። ሳይንቲስቶችም ቢሆኑ አዝጋሚ ለውጥን በአንድ ሐሳብ አልተቀበሉትም። እስቲ በእንግሊዝ አገር በሚገኘው ሳውዝሃምፕተን ዩኒቨርሲቲ የፊዚዮሎጂና የባዮኬሚስትሪ ምሁር የሆኑት ዶክተር ጂኤ ኬርኩት የተናገሩት እዚህ ላይ ሊጠቀስ የሚገባ ነው። ምንም እንኳ እኚህ ሰው ራሳቸው ኢቮሉሽንን ወይም ሕይወት በረጅም ጊዜ አዝጋሚ ለውጥ ተገኘ የሚለውን አመለካከት ቢቀበሉም ስለ ኢቮሉሽን በጻፉት መጽሐፍ እንዲህ ብሎ ነበር፣ አዲስ የሕይወት ዝርያ ይገኝ ዘንድ በጊዜ ሂደት እንስሳት በተለያዩ የለውጥ ደረጃዎች ያልፋሉ። ይህም ልዩ የኢቮሉሽን ሕግ ነቢብ በመባል የሚታወቀው ሲሆን በአንዳንድ ሁኔታዎች በሙከራ ተረጋግጧል። በሌላ በኩል በዓለም ያሉት ሕይወት ያላቸው ነገሮች ሁሉ የተገኙት ከአንድ ራሱ ሕይወት ከሌለው ነገር ነው የሚል አመለካከት አለ። አጠቃላይ የኢቮሉሽን ሕግ ነቢብ በመባል ይታወቃል። ይሄ ደግሞ ይሁን እንጂ እስካሁን ድረስ በተደረገው ምርምር አስተማማኝ ማስረጃ ስላልተገኘ ከመላምትነት አላለፍም። ስዊድናዊ የእጽዋት ተመራማሪ ዶክተር ሄርበርት ኒልሰን ስለ አዝጋሚ ለውጥ ሂደት ወይም ስለ ኢቮሉሽን አሳማኝ ማስረጃ ለማግኘት ከአርባ ዓመት በላይ ሙከራ ባደርግም ሙከራዬ ዋጋ ቢስ ሆኖ ቀርቷል። ይሁን እንጂ ቀድሞውኑ ኢቮሉሽንን ስለማትቀበል ነው አሳማኝ መረጃ ማግኘት ያልቻልከው ብሎ የሚወቅሰኝ ሊኖር አይችልም ብሏል። ውድ አድማጬ ኢቮሉሽን በማስረጃ ሳይሆን በእምነት የምትቀበለው ጉዳይ ነው። ገና ከመነሻው አንስቶ ኢቮሉሽን ከግምትና ከመላምት አልፎ አያውቅም። በጣም የሚያሳዝነው የሚያስገርመው ግን ብዙዎች እንደ ሐቅ መቀበላቸው ነው። በዘመናችን ያሉ አንዳንድ ወጣት የሥነ መለኮት ምሁራን ምን ያክል በአስተሳሰባቸው የመጠቁና ኋላ ቅር አለመሆናቸውን ለማሳየት እግዚአብሔርን የሚጨምር አዝጋሚ ለውጥ ሂደት ወይም ኢቮሉሽንን መስርተዋል። የአዝጋሚ ለውጥ ሂደትን ከእግዚአብሔር ጋር ማያያዙ በፍጹም የማይሆን ነገር ነው። ምናልባትም ይህ እግዚአብሔር በአዝጋሚ ለውጥ ሂደት ውስጥ ስፍራ እንዳለው የሚያስረዳው አስተሳሰብ ከማንኛውም ሕገ ነቢብ ይልቅ ግራ የተጋባ ከሐቅ የራቀና ምክንያታዊነት የሌለው ነው ማለት ይቻላል። እነዚህ ሰዎች በአንድ በኩል ከማያምኑ ሰዎች አስተሳሰብ ጋር ተጣጥመው መገኘትን ይፈልጋሉ፣ በሌላ በኩል ደግሞ መጽሐፍ ቅዱስ ለሚናገረው ሁሉ ታማኝ ሆነው መገኘትን ይፈልጋሉ። ይህ በፍጹም የማይቻል ጉዳይ ነው። በአንድ ጊዜ በሁለት ፈረሶች ላይ ሆነው መጋለብን ይመስላል። ሁለቱም ፈረሶች በአንድ አቅጣጫ እስከሄዱ ድረስ ምንም ችግር ላይኖር ይችላል። ጉድ የሚፈላው ፈረሶቹ በየራሳቸው አቅጣጫ የጋለቡ ጊዜ ነው። አዝጋሚ የለውጥ ሂደትና እግዚአብሔርን በአንድነት ማያያዝ የሚፈልጉ ሰዎች መጨረሻቸው አውላለሁ መጨረሻቸው አጉል ነው። በዚህ በምንኖርበት ዘመን ተምረዋል፣ ብዙ ያውቃሉ በምንላቸው ሰዎች አይምሮ እንኳን ሳይቀር የተሳሳተ መረጃ ተሰራይቷል። ለምሳሌ ያክል ከጥቂት ዓመታት በፊት ከአንድ መጽሔት ያገኘሁት መጣጥፍ በመጽሐፍ ቅዱስ ዘመን አቆጣጠር መሰረት ፍጥረት የተጀመረው መቼ ነው በማለት ራሱ መጽሔቱ ይጠይቅና በ4004 ከክርስቶስ ልደት በፊት የሚል መልስ ይሰጣል። ባለፈው ጊዜ እንደ ተመለከትነው አንዳንዶች ሰዎች ሰው የተገኘው ከእንስሳ ነው ብለዋል። ሌሎች ደግሞ ሰው ምድቡ ከባህር ተከል ወገን ነው ብለዋል። በጣም የሚገርመው ደግሞ እንዲህ አይነቱ ግምት የሚሰነዘረው ከሳይንቲስቶች መሆኑ ነው። የእናንተን ባላውቅም ወገኖቼ፣ በበኩሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው መጽሐፍ ቅዱሳዊ ገለጻ በጣም ያረካኛል። ልቤንም ከጥያቄ ገመድ ፈቶና አላቆ በሰላሙ ይሞላኛል። እግዚአብሔር ይመስገን። ዓለማትን ማን ፈጠራቸው ለሚለው ጥያቄ መልሱ አንድና አንድ ብቻ ነው፣ እግዚአብሔር ፈጠራቸው። በቃ መቼ አላውቅም፣ የሚያውቅ ይኖራል ብዬም እኔ ከቶ አላስብም። አንዳንዶች ከአንድ ቢሊዮን ዓመታት በፊት ይሆናል፣ ሌሎች ከሁለት ቢሊዮን ዓመታት በፊት ይሆናል፣ አሁን ደግሞ አንዳንዶች ከአምስት ቢሊዮን ዓመታት በፊት ይሆናል እያሉን ነው። በበኩሌ ሁሉም የመሰላቸውን እንደ ተናገሩ ነው የማስበው። ውድ አድማጬ፣ እግዚአብሔር በዘላለም ውስጥ ነው ያለው። ዘላለም በጊዜ አይቆጠርም አይለካምም። ከነዚህ ቢሊዮን ዓመታት በፊት ምን ያደርግ ነበር ብለህ ታስባለህ? ከምናውቀው በላይ እንደምናውቅ ማሰቡ አጉል አስመሳይነት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚሉት ቃላት መደምደሙ ይሻላል። ከዘማሪው ከዳዊት ጋር ሆነን የእጆቹ ሥራዎች የሆኑትን ሰማያትን፣ ፀሐይ፣ ጨረቃ፣ ከዋክብትን ተመልክተን ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል እንበል። መዝሙር 19 ቁጥር 1 ሐዋርያው ጳውሎስ ለሮሜ ሰዎች የማይታየው ባሕሪ እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙ ታጡ ይላል። ሮሜ ምዕራፍ 1 ቁጥር 20ን ይመለከቷል። የዕብራውያን መልእክት ጸሐፊ ደግሞ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናውቃለን ይላል። ዕብራውያን ምዕራፍ 11 ቁጥር 3 ስነ ፍጥረትን ወይም ደግሞ እግዚአብሔር የዓለማት ፈጣሪ እንደሆነ በእምነት ልንቀበል ይገባናል። በእምነት ከመቀበል በቀር ፍጥረታት መቼ ወይም እንዴት እንደተፈጠሩ በእርግጠኝነት መናገር የሚቻለው ማንም የለም። እግዚአብሔር አዋቂ ነው፣ አማካሪም የለውም፣ በራሱ ሙሉ ነው። ስለዚህ ድንቅ አሰራሩ ታዲያ እግዚአብሔርን አናመሰግንምን?
የደን ልማቱ፣ የገደል ስርገቱ፣ የወንዝ ርዝመቱ፣ የቀላይ ውበቱ፣ የጎንጆ ገጽታው፣ የቦታ ከፍታው፣ የባህር ጥልቀቱ፣ የሜዳ ስፋቱ፣ እኛ የምናመልከው መሰረቱ።
አድማጮቻችን፣ ለምሽቱ ያዘጋጀነው የአማርኛው ፕሮግራም እዚህ ላይ ያበቃል። በኦሮምኛ እየተዘጋጀ የሚቀርበው የመጽሐፍ ቅዱስ ጥናት ይቀጥላል። ጥያቄ አስተያየት ቢኖራችሁ በመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። ወይም በስልክ ቁጥር 011 321 4417 ከአሁኑ ሰዓት ጀምሮ መልእክቶቻችሁን በአንድ ደቂቃ ውስጥ ማስተላለፍ ትችላላችሁ። ፕሮግራሙን አዘጋጅቶ ያቀረበላችሁ አበበ ከበደ ሲሆን በቴክኒኩ በኩል ደግሞ አለማየሁ ዳዊት ነበር። መልካም ምሽት።
እንደ ድንቅ አምላክ ነው እኛም እናመልከው፣ እንደምን ኃያል ነው እኛም እንሰግድለት፣ የኃይሉ ሁሉ ጉልበት የፍጥረት መሠረት